የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriotics.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? የኢትዮጵያ አንድነት ሬዲዮ ሳምንታዊ ፕሮግራም ስርጭት የተለመደውን የዘወትር ሰላምታችን እያቀረብን የዛሬ ጥቅምት 24 2006 ወይንም የኖቬምበር 3 2013 ፕሮግራማችን ከልዩ ልዩ ቃለ መጠይቆች ጋራ የተቀነባበረ ዝግጅት እንዳካተተ ኮዲሁን ገልጻለን። የዛሬው ሬዲዮን ስርጭት ሙሉ በሙሉ በአገራችን ኢትዮጵያ ስላለው የፖለቲካ የኢኮኖሚና የማህበራዊ ቀውሶች ዙሪያ በአገራችን ከቅርብ ጊዜ ወዲህም በሰላማዊ ትግል ወያኔ ጋር በትንንቅ ላይ ያሉት ተቃዋሚ ክፍሎች መካከል ህብረትና ውህደት እየተከናወነ ነው በሚሉት አህጉራዊ ጉዳዮች አስመልክቶ በተመደበለት ቃለ መጠይቅ ጊዜ ከተከናወነ በኋላ በቀጣዩ ደግሞ የኢትዮጵያ ህዝብ የጋራ ትግል ሸንጎ ተወካይ ጋራ ቃለ መጠይቅ ፕሮግራም ተካቷል። እንግዲህ አድማጮቻችን የፕሮግራማችን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም የዛሬውን ፕሮግራም የሚመራልን ተኮላ ወርቁና እንዲሁም በቴክኒክ የሚረዳን ፕሮግራማችንን ቴዎድሮስ በቀለ ሲሆን ፕሮግራማችንን በተከታታይ ሙዚቃ እንጀምራለን።
Thank you. ዛሬ ማለበጀ
¡Gracias!
አርማጮቻችን የፖድካ ውይይቶች ለማድረግ ቴሌፎን ያደረግን ነበር። በዚህ ጉዳይ ላይ እንግዲህ ወደ ኢትዮጵያ ስለሆነ ቴሌፎኑ ትግስት እንዲኖራችሁ እየጠየቅን ሙከራን እንቀጥላለን። እንዳገኘን እንግዳችንን አስገባችኋለን። አሁን ለጊዜው ገፍቶ ነበር በአጋጣሚ ያው ቴክኒኩን ሁሉም ኢትዮጵያ የሚያቀኑ ተቋርጧል። እንደገና አስቲል ሞክራለን። ትግስት እንግዲህ አንድ 3 4 ደቂቃ ያስፈልገናል። ተከታተሉ እስከዛው ድረስ በሙዚቃው
Thank you.
አርማጮቻችን የቴክኒኩን እንግዲጉለት ይቅርታ እየጠየቅን አሁን እንግዳችን በመስበል ላይ ናቸው ወደ ጥያቄና መስሉ እናመራለን። ያው በመግቢያችን ለገለጽነው የዛሬውን ፕሮግራማችን ሙሉ በሙሉ የቃለ መጠይቅ ጊዜ ነው። የመጀመሪያው እንግዳችን አቶ ተስፋዬ ታሪኩ የሚያድ የመላ ኢትዮጵያ ድርጅት ፓርቲ ጸሐፊ ዋና ጸሐፊ ናቸው። አሁን ሰሞኑን በሚዲያ በሚሰሙት በዚህ በህብረት ጥያቄ በሌሎችም ጉዳዮች ዙሪያ ለማነጋገር ጋብዘናቸዋል። በመስዋዕት ላይ ናቸው አቶ ተስፋዬ ተናስተልኝ። በዛሬው ዕለት በዲያስፖራው በትውልድ ኢትዮጵያ የሆነ ወገን ሁላችን ስለሚያሳስበን የተቋሚ ኃይሎች ህብረት ጥያቄ ጉዳይ ያለውን ሂደት እንዲያጋሩን በጋበዝነው መሰረት በሰዓቱ መገኘት ወራሴ በሬዲዮ አዘጋጆችና ባልማጮች ስም ያመሰገኑ በጥያቄ አመራለሁ። ተናስተልኝ አቶ ተስፋዬ።
ተነስተልኝ እኔ
ምድሉን ስለሰጣችሁኝ አመሰግናለሁ። እሺ አቶ ተስፋዬ ማድ የመላ ኢትዮጵያ ለዲጂታል ዋና ጸሐፊ፣ በቅርሚያ እንግዲህ እስቲ ለመቸም ያገራችሁን ጉዳይ ሁሉ ግዜ አዲስ ፖድካስት ክስቶች አሉ በማያ ዙሪያ በጠቅላላው በኢትዮጵያ ባሉ የተቋም ዲጂቶችን ይሁን ሁኔታዎች እንዴት ናቸው? የማድ ቅስቀሳ እንዴት ነው? በቅርቡም አቶ እንድሪያስ የተቀዳሚ ፕሬዝዳንት ቀርበው በገጠሩ በሌሎችም ከአዲስ አበባ ውጭ ያሉ የኢትዮጵያ ቅስቀሳዎች ይተካሉ ለመሆኑ ሰምተናል። አመራሩም ተልኮ ማለት ነው የሉካን ቡድኖች ልኮ በየቦታው ሲቀሰቅስ አደረጅ ነበርና እስቲ በዙን ለመደዳችን እንዲሆን እነዚህን ሐሳቦች ያጋሩንና ወደሚቀጥለው ጥያቄ እንሻገራለን።
እሺ አመሰግናለሁ። እንግዲህ ከጠቅላላ ጉባኤ ሶስተኛው ጠቅላላ ጉባኤ በተሳካው ሁኔታ ተካሂዷል። በኋላ መያድ አረከት ተመለጥ አለቀለት ሲባል ነበር። ነገር ግን በእውነት ተመልሶ ያንሰራራበትና ትልቅ ደረጃ የደረሰበት ሁኔታ ነው ያለው። እንደተገለጸው አቶ እንድሪያስ የፓርቲው ተቀዳሚ ምክትል ፕሬዝዳንትና ሌሎች አካላት በደቡብ ኢትዮጵያ እና የድርጅት ጉዳይ ኃላፊው አቶ ተፈራ መንግስቴ ደግሞ በሰሜኑ የሀገራችን ክፍል በመንቀሳቀስ የተለያዩ ዞኖች ላይ የነበሩ ክስተቶችን ለመብላት ሞክረናል። የዞን ምክር ቤት ስብሰባዎች ተካሂደዋል። ጠቅላላ ጉባኤዎች አዳዲስ አመራሮች ተመርጠዋል። እንደገና ደግሞ የማሟላት ስራዎች ተሰርተዋል። ብዙ ቦታ ላይ የነበረው የህዝቡ ጥያቄ ያው በነበረብን አጠቃላይ ችግር ምክንያት ሁሉ መድረስ ባለመቻላችን የነበሩ ቅሬታዎች ነበሩ። የነበሩ ቅሬታዎችና ልዩነቶችን በመፍታት ለወሳኝ ለሆነውና ለመጨረሻው ትግል አመራሮቻችንና አባሎቻችን ተዘጋጅተው ነው በሙሉ በልህና በቁርጠኝነት እንዲንቀሳቀሱ ለማድረግ ሰፊ ስራ እንሰራ ቆይተን ተመልሰናል። በዚህም ጥሩ ውጤት አግኝተናል። ከሳ የሚሰጥ ነገር አግኝተናልና ያለው ሁኔታ አሁን የተሻለ ነው። በጣም ጥሩ ደረጃ ላይ ነው ያለን ማለት እንችላለን።
በጣም ጥሩ። እንግዲህ ለዛሬው ውይይት በጣም ሰፊ ቦታ የሰጠነውና በደም ትኩረት ሰጥተን እንደ አንዳንድ መግለጽ ያሉ ነገሮች መገኘት ያለባቸው መልሶች አሉ በሚል ነው የጋበዝነው። ዋናው አሁን በኢትዮጵያ ሁላችንም እንደምናውቀው የመድበለ ፓርቲ መራሃ ግብር ይዘው የተደራጁ ፓርቲዎች ቁጥራቸው በጣም ወስቱመሽ ናቸው። ከግን ባቀደም ያድ የተለየ ቦታ አለው። ያድ የወያኔ ጫናና ጥቃት ተቋቁሞ ለሌሎችም ከኢትዮጵያነት ያላፈገ ነገጣቋም እንዲይዙ ያንድ ሀገር ያንድ ህዝብ መንፈስ ወስታችን እንዲኖራቸው የሞራል የማቴሪያል ከሁሉ በላይ ድፍረቱም እንዲኖራቸው ድጋፍ ሰጥቆይቷል። አሁንም እየሰጠነው ይህ በቅንጅት መፈጠር ጋር በተያያዘ የኢትዮጵያ ህዝብ ተስፋ ብርሃን እንዲይዝና ትግሉን እንዲያቀጣጥለው የሚያድ መንፈስ የትግል ችቦ ሆኖ አገልግሏል። በአሁኑ ወቅት መያድ አንድነት የውህደት የህብረት ውይይት እያደረገ ነው የሚለው ዘና በሰፊ እየተተቸበት ነው። መያድ በዚህ ዙሪያ ያለው የያዘው ሚና ምንድነው? ኃላፊነቱስ ምንድነው?
እንግዲህ በሁለት መልኩ ነው የምናየው። አንደኛው ውህደት የውህደት ድርድር ተጀምሯል። ይሄም በአንድነትና መያድ መካከል ነው ውህደቱ። ያው ሁለተኛ ጊዜ ከፍተኛ አመራሮች ደረጃ ከነሱ አምስት ተወክሎ በትናንትናው ዕለት ሁለተኛ ጊዜ ስብሰባ አካሂደናል። በዚህ መልኩ ነው ያለ፣ በገና በሂደት ላይ ያለ ነው። ሁለተኛው ትብብር የመመስረት ነው። ትብብር ለዲሞክራሲ ኢትዮጵያ በሚል አንድ ቅንጅት ተመስርቷል። ይህም 33ቱ በሚል ሲጠሩ የነበሩ ፓርቲዎችን እንግዲህ ቢሮ በመስጠት ማንኛውንም ማቴሪያሎች በማሟላት በኢትዮጵያ አንድነት ጥላ ስር ተሰባስበው እስካሁን የተሄደበት መንገድ የትም ሊያደርስ እንዳልቻለ የተረዱ በመሆኑ በራሳችን ፕሮግራም በማመን ቅድሚያ ለኢትዮጵያ አንድነት፣ ከዛ በኋላ የዜጎችን የቋንቋቸው፣ የባህል፣ የወጋቸውን መከበር ሁሉ በእኛም ቢሆን ተቀባይነት ያለውና አስፈላጊም በመሆኑ ኢትዮጵያና ኢትዮጵያዊነትን ለሰከንድም ለድርድር ሳናቀርብ በኢትዮጵያ አንድነት ጥላ ስር እንዲሰባሰቡና በተለያየ ቦታ ላይ ተበታትነን የምናደርገው የትም እንደማያደርሰን ከግምት በማስገባት ጠንካራ ኃይል ሆኖ እንዲወጡ ለማድረግ እንግዲህ ምንችለውን እያደረግን ነው። መያድ እንዳንጋፋ ፓርቲነቱ የማስተባበር ትግሉን የመምራትና የማቀጣጠሉን ኃላፊነት ወስዶ እየተንቀሳቀሰ ይገኛል በአሁኑ ሰዓት።
እሺ፣ በጣም ጥሩ። አሁንም ወደዚሁ ልመልሶት ነው። እዚህ አንድነት ፓርቲ ጋር የሚደረገው የውህደትን እንቅስቃሴዎች ወደኋላ እናርግና ይሄ የትብብር የሚለው ጥያቄ እንግዲህ በሚዲያ ወይንም በዚህ በመገናኛዎች እንደተገለጸ ከሆነ 33 ፓርቲዎች የሚል መጠሪያ ነበረው አንድ ስብስብ፣ ከዛ 26 ከዛ 12 እያለ ሄደና አሁን ይሄ ትብብሩ የሚባለው ስንቶቹ ጋር ነው? እነዚህ የኢትዮጵያዊነት የፕሮግራም እንትን ራዕይ ያላቸው ወይ አሁን ቁጥራቸው ስንት ደርሷል? በዚህ ጉዳይ ላይ ብዙ ትችት ስለሚሰጡ እስቲ ከስንቶቹ ጋር ነው የትብብር ያለው?
እንግዲህ ፓርቲዎች እንደተባለው መጀመሪያ ላይ ናዝሬት በተጠራው ምርጫ ቦርድ በጠራው ስብሰባ ላይ ገዢ ፓርቲና ቀኝ እጅ የሆነው ምርጫ ቦርድ ወሳኝ በሆኑ ነገሮች ላይ ሳንነጋገር የእነሱን ሀሳብና ፍላጎት አጽድቀን እንድንወጣ በተጠየቅን ጊዜ የጋራ አቋም ይዘው ከእኛ ጎን በመሰለፍ 33 የፖለቲካ ፓርቲዎች ፊርማቸውን አኑረው በጋራ ለአንድ ዓመት ያክል ስንንቀሳቀስ ቆየን። በመጨረሻም 24 ያክል ቀረን። የተወሰኑት በተለያየ ምክንያት ራሳቸውን አገለሉ። 24 ቀረ። በቅርቡ 10 የሚሆኑት ፓርቲዎች ወደ ቅንጅት ሲያመሩ አንድ 10 የሚሆኑት ደግሞ በተለያየ ምክንያት በቀጥታም ይሁን በተዘዋዋሪ የመድረክ አባል ድርጅቶች ሲሆኑ አንድ የመድረክ አባል ድርጅት ከሌላ የፖለቲካ ፓርቲ ጋር መዋሃድ እንጂ ግንባር ወይም ጥምረት መመስረት አይችልም የሚል መተዳደሪያ ደንብ ስላላቸው ደንቡ ስለማይፈቅድላቸው ራሳቸውን አገለሉ። እኛ ግን ከነዚህ 10 የፖለቲካ ፓርቲዎች ጋር ተባብረን አብረን የምንሰራበት ሁኔታ ተመቻችቶ እንዳልኩት የኢትዮጵያ አንድነትን ቅድሚያ በመስጠት በኢትዮጵያ አንድነት ጥላ ስር ፕሮግራማቸውን ከፕሮግራማችን ጋር አጣጥመውና አዋህደው እንደሚሄዱ ያው በስምምነት በመደረሱ አንድ መለስተኛ የጋራ ፕሮግራም ይኖረናል። መተዳደሪያ ደንብና መመስረቻ ጽሁፎች ላይ ስምምነት ደርሰናል። ስያሜውም ትብብር ለዲሞክራሲ ኢትዮጵያ በሚል አብረን ለመስራት እንግዲህ ስምምነት ላይ ደርሰናል ማለት ነው። ነገር ግን በዚህ ጊዜ ትብብር ተመሰረተ ማለት ውህደት ተፈጸመ አይደለም። የሚያግባቡና መሰረታዊ የሆኑ ነጥቦች ላይ አብረን ለመስራት ነው እንጂ ውህደት አይደለም። ሰው አሁን እዚህም እየተጠየቅን ያለ ነው ልክ ያቋም ለውጥ እንዳደረግን ኢትዮጵያዊነትን ለድርድር እንዳቀረብንና ከነዚህ ኃይሎች ጋራ ውህደት እንደፈጸምን አድርጎ መረዳት አለ። ግልጽ ማድረግ የምፈልገው የተፈጸመ ውህደት የለም፣ ትብብር ነው። በትብብር ውስጥም ቢሆን ከፕሮግራማችን አንዱንም ለድርድር ሳናቀርብ ለኢትዮጵያ አንድነት ቅድሚያ በመስጠት መሰረታዊ የሆኑ የህዝብ ጥያቄዎች ምላሽ እንዲያስችል ጠንካራ የጋራ አቋም ይዘን አብረን እንደምንሰራ፣ ለወደፊት ግን የሄዱበት መንገድ ይሄ በተናጠል የሚደረገው በዘር ላይ የተመሰረተ እንቅስቃሴ የኢትዮጵያ ህዝብን ፍላጎትና ጥያቄ ባለመሆኑ በእኛ ፕሮግራም በማመን በአጭር ጊዜ ውስጥ ራሳቸውን እንግዲህ እንዲከስሙ አድርገው ሊኩዴት አድርገው ወደ መያድ ይዋሃዳሉ የሚል እምነት አለ።
በጣም ጥሩ። እንግዲህ አሁን 10 ናቸው ብለን እንግዲህ እንደተረዳሁት ከሆነ ሌሎቹ 23ቱ ምን ከዛ በውጭ አሉት? እንግዲህ ከ10ቱ ውጭ አሉት የት ገቡ? ምን አላማ ይዘው ተለዩ? ስብስቡ መጀመሪያ ትብብር ከሆነ ያ ትብብር የተጓደለበት ቦታ ምንድነው?
እንዳልኩት መጀመሪያ ነው 24 ነው የሆነው። 33ቱ መጀመሪያ የፈረሙና ፒቲሽን ስንፈርም አላማ ላይ የፈረሙት ናቸው። ከዛ በተለያየ ምክንያት ራሳቸውን አግልለው 24ቱ ቀሩ። ከ24ቱ ውስጥ ደግሞ 13ቱ 10ሩ ያሉ ወደ መድረክ ከመድረክ ጋር ባላቸው ተጣጣሚ ለተዘዋዋሪ ግንኙነት ምክንያት እዚህ በአዲሱ ቅንጅት ውስጥ መቀጠል።
ሄሎ አቶ ተስፋዬ። ሄሎ አቶ ተስፋዬ። ኦኬ አዲስ እንግዲህ ትሪን ሞክራለን። የተቋረጠ መስኛና አርማጮቻችን እስከዛው እንግዲህ በዝበት ባንድ በኋላ ሙዚቃ እንጠብቅ እስቲ እንግዲህ ለማድረግ ሞክራለን። እስከዛው ሙዚቃውን እንግዲህ እናሰማለን። ሄሎ አለን። ኦኬ ጥሩ አድማጮቻችን እንግዲህ ያቋረጡት የሆኑ የቀሩትን ፓርቲዎች ጉዳይ መለከት በጠየቁ ዙሪያ ነበር በቂ መስጠት ተገኘ መስኛል። ግን እንግዲህ ማስተዋስ እና የአንድነት ፓርቲን ወደ ውህደት የመድረሱን ጉዳይ እናንሳና ይሄ ጥያቄ መቼም በኢትዮጵያዊ መካከለ ያለና የቆየም ነው። በሱ ላይ ምንም መከራከር አይቻለም። ህብረት አስፈልጊ ነው የሚለው ጥያቄ በየጊዜው ተነግሯል። በዚህ ላይ ምንም ማብራሪያ ማስፈልገው። ግን አገራችን ኢትዮጵያ መቼም ከውድቀት ለማዳን የግዴታ የዚህ የኢትዮጵያዊነት መለኪያው ወሳኝ በመሆኑ እስከዛሬም ድረስ የመራራቁም ሆነ በሌላውም አካባቢ በዲያስፖራውም ያለው ችግር ይሄንኑ በመግለጽ በዚህ ላይ ያለውን አቋም የተለያየ ሁኔታዎች ግንዛቤዎች በመያዛችንና በመያዛችሁ መስለኛና አሁን ይሄንን የህብረቱና የውህደቱ ጉዳይ በቅርመ ሁኔታ አንድነት ፓርቲ በመድረኩ ስለነበረ ይሄ ጉዳይ እንዴት ነው በዚህ ድርድሩ ላይ በዚህ ውይይቱ ላይ ይሄ ጉዳይ ተነስቶ መፍትሄ አግኝቷል? ምክንያቱም መድረክ ያው በአገራችን ነው እንግዲህ የወያኔ ግልባጭ ነው። በዚህ ላይ ምንም የሚያከራክረን ነገር አይመስለኝም። በዘር የተደራጀ ድርጅት ነው። መያድ በኢትዮጵያዊነት መርሆ ላይ በአንድ ሀገር በአንድ ህዝብ ላይ ቆመ ነው። አንድነትም እንግዲህ የሚያስተጋባ ነበር መሰለኝና ወደዛ መግባቱ ያስከተለው ችግር አሁን ያ ነገር ተፈቷል። ይሄን ነው እንግዲህ በግልጽ መነገር ያለበት ወይ ስለን ለውይይታችንን ብርት ያደረግነው ጥያቄ ይሄን ነው።
እንግዲህኛ ባለን መረጃ መሰረት እንደተባለው ለአንድነትና መያድ ለ11 ወር ከተደራደሩ በኋላ መጨረሻ ፍጻሜ ይደርሳል ብሎ ኢትዮጵያ ህዝብ ተስፋ ሲጠብቅ ለመቋረጥ ምክንያት የሆነው ከመድረክ ጋር በፍጹምኛ ከመያድ ጋር ለመዋሃድ ብለን ከመድረክ አናገልም ራሳችን ወይም አንወጣም የሚል አቋም በመያዛቸው ነው። እኛ ደግሞ ከመድረክ ጋር በዘር መደራጀታቸው ብቻ አይደለም ችግሩ ዘርን መሰረት ያደረገ ፌደራሊዝም የሚቀበሉ አንቀጽ 39 ላይ አቋም መያዝ ያልቻሉ በጣም አስቸጋሪ ሆኖ ኢትዮጵያን ህዝብ ባለቤትነት መብት የሚነጥቀው ነው የመሬት ፖሊሲ ላይ የጠራ አቋም ካልያዙ ኃይሎች ጋር እና በኢትዮጵያና ኢትዮጵያዊነት ላይ እንደዚሁ ተሽራረፈና የተንሸዋረረ አቋም ካላቸው ስብስቦች ጋር በፍጹም አንቀጥልም የሚል አቋም ነበር አሁንም ቢሆን የተለየ አቋም የለም በእኛ በኩል ነገር ግን የአንድነት ብሔራዊ ምክር ቤት ጥቅምት 1 ቀን 26 ዓመተ ምህረት ይሄንን ነገር ሲወስን ከመያድ ጋር መዋሃድ አለብን ብሎ ሲወስን የመድረክን ጉዳይ ልባት ሰጥቶታል ብለን ነው እናምንና አሁንም ቢሆን ሌሎች ነገሮች ብዙ ላይ ሊያዩንና ድርድሩ እንዳይቀጥል የሚያደርግ እንቅፋት ሊኖር ይችላል ብያላምንም የመድረክን ጉዳይ ግን የጠራ አቋም አላቸው ብለን ነው እስካሁን ድረስ እየሄድን ያለን በቅርቡም ወደዛ ጉዳይ ስለምንገባ ያሳውቁናል ግን ባለን እንደው በቀጥታም ሳይሆን በሌላ መንገድ በመናገኘው መረጃ እስካሁን የሄዱበት መንገድ ስህተት እንደነበረ ዋጋ እንዳስከፈላቸውና በራሳቸው ሰዎች አስጠንተው በእውነት ከመያድ ጋር ያኔ የነበረው ነገር ቢቀጥል ኖሮ ለኢትዮጵያ ሕዝብም ተስፋ ሆነን እስካሁን ውጤት ማስመዝገብ ይቻል እንደነበረ እነሳቸው እንደሆነና የደረሱበትም ድምዳሜ ይሄው እንደሆነ ነው ያለን መረጃ ከዚህ በመነሳት ነው እኛ ድርድሩ ፈቃደኞች መሆናችንን ገልጸን ያው ለሁለተኛ ጊዜ ድርድር አካሄደናል በሚቀጥለው ሳምንትም ቅዳሜ እንደዚሁ መያድ ጽፈት ቤት ነው የሚካሄደው ዋናው ነውቹ ነገሮች ከጨረስን በኋላ በርግጠኛነት በመድረክ ምክንያት ምን ሊያያይ አይመስለኝም የሄዱበት መንገድ ስህተት እንደነበረ ያመኑ ስለሆነ ተመልሰው እንደሪያ ታጥቦች ካይሆናሉ ብለን አንገምትም ነው
አይ መልካም ነው እንግዲህ ጉዳውና ወነቱ እናንተ ጋር ነው ያለው እናንተ ናችሁ የምታውቁት እነሱም የራሳቸውን አላማና ፍላጎት የሚያውቁት እነሱ ናቸውና በዲያስፖራ ያለው ስጋትና ሁኔታዎችን መግለጽ ብቻ ነው የኛ ኃላፊነት አንድነትን የሚያመጣ ወደትን ህብረትን የሚያመጣ ነገር
ግልጽ ማድረግ የምፈልገው እኔ የፓርቲን አቋም ነው የግል አቋም ሳይሆን የመያድ አቋም ምንድነው በኢትዮጵያዊነት ላይ ከማንም ጋር አይደራደርም በፕሮግራሙ ላይ ከማንም ጋር አይደራደርም ከነዚህ መድረክ ከሚባሉ ኃይል ጋር ሰከንዳ ያባክንም አንድነት ይሄ መድረክ ጉዳይ የኛ አጀንዳ አይደለም የአንድነት አጀንዳ ነው ያ መንገድ እንዳላዋጣው በትክክል አምነዋል ካመኑ ደግሞ ያላቸው ብቸኛ አማራጭ ከመያድ ጋር ለመዋድ ያንን እርግፍ አድርገው መተው ነው የማይተው ከሆነ ግን ዛሬው ድርድሩ ይቋረጣል እንጂ ሰከንዳ እናባክንም በዚህ ጉዳይ
አይ ጥሩ አጥጋቢ ሆነ መልስ ነው ማለት ኢትዮጵያዊነት የተጎዳበትን ሁኔታዎች ተገንዝባችሁ ሁሉም እንግዲህ አካል የዚህ የኢትዮጵያ መጎዳት ያገናዘቡ ወደ እንደ አይነት መሰሉ የሰከነ ውይይት መደረሱ በጣም ጥሩ ይመስለኛል በእኔም በሌላውም ኢትዮጵያዊ ማለት ይሄንን ፕሮግራም አዘጋጀነው ሆነ በሌላውም ዓለም ያለው አንድነት የሚል ጽሑፍ ስለነበረ ጥሩ ጅምር ነውና የተሰጠ መግለጫ በይፋም ባይኖርም ይሄ መልካም ፈቃደኝነትና የውይይት መንፈስ መምጣቱ ጥሩ ጅምር ነው ካላችሁ ድረስ ይሄንን ማንኛውም ኢትዮጵያዊ መደገፍና ማበረታታት ነው ያለበት ከዚህ የበለጠ ሌላ እንግዲህ መልስ የሚያስፈልግ ነው አይመስለኝም በሌላ ሚዲያዎች እየቀረቡ ይሄን ነገር ለማስተጋባት መሞከር ነው እንግዲህ ኢትዮጵያዊነት ይሄንን ለዝደረጃ ከደረሰ ለማንኛውም ኢትዮጵያዊ መቼም የድርጅቶቹ ያለፉ ታሪኮቻቸው መስተዋት ነው ምን እንደሰሩ ምን እንደተሰራ ምን እንደተጎዳ ይቻገሪቷና ጥሩ ነው በዚህ ጉዳይ ላይ ማክሎ ጥያቄ የለኝም እንግዲህ በየጊዜው የሚመጣ ጥያቄዎች ካሉ በሌላ ጊዜ እንመለስበታለን ከዚሁ ከኢትዮጵያ ጊዜ ሁኔታ ጋር ግን የተያዘ አንዳንድ ነገሮችን እናንሳስቲ የተወሰኑ ደቂቃዎች ስላሉ እርስዎን ፈቃደኛ ከሆኑ የዚህ ወያኔ አደጋ አገዛዝ ባለስልጣናት መቼም አገዛዙ የሚሰጣቸው ምቾትም በስልጣንም እየተመኩ የአገሪቷን ጥሩ ሀብት እየተመዘበረ ነው በሙስናው ማገዛ ሁኔታ ብዙ አንቱም የሚባሉ ባለስልጣኖቻቸውን ወደ ሁኔ ቤት እየከተቱ ነው እና ለኢትዮጵያ ህዝብ ይሄ ሁኔታዎች መስይሄ ሙስና የሰፈነበትና ስርዓቱ በዚህ ሁኔታ ላይ የበከነ መሆኑና ለዓለም አቀፍ ሁኔታዎች መጋለጡን እንዴት ነው ኢትዮጵያ እናንተም እንዴት አያችሁት ሌሎች የኢትዮጵያ ህዝብስ እንዴት ያገናዘበው ነው
አሁን ያለው ሁኔታ ቀደም ከርሶም እንደተገለጸው ይሄ በባለስልጣኖቻቸውን ጨምሮ የነሱ የፖለቲካ ልዩነት ነው እንጂ ያልሰረቀ የኢትዮጵያን ህዝብ ሀብት ያልዘረፈ ሰው እነሱ ውስጥ አለ ብዬ ነው ያላምነው ሁሉም በሙስና የተጨማለቁ ናቸው ነገር ግን ፖለቲካ ልዩነት በተፈጠረ ቁጥር ምናልባት አንድ ቀን ወደ ራሱ ተመልሶ እውነተኛ ጥያቄ ያነሳ አመራር ያው እቺ እንደ ቀይ ካርድ ሆና ለከጫታዎች ለማድረግ ይተቀምበታል እንጂ ስራቱ ውስጥ መዝረፍ አይደለም ወይም ደግሞ በሙስና መዘፈቅ አይደለም ወንጀል። ወንጀል እውነተኛ ጥያቄ ማንሳት ለሀገር መቆርቆርና መቃወም ብቻ ነው ኢትዮጵያ ውስጥ ወንጀል እንጂ መዝረፍ ህጋዊ የሆነን የሚመስለው። ለምሳሌ የትኛውም መስሪያ ቤት ኢንቨስትመንት ቢሮ አንድ አካል ሄዶ አንድ ወገን ለሀገሩ የሚጠቅም ነገር ለመስራት ይፈልግ መጀመሪያ ኃላፊውን ለማግኘት ገንዘብ ይከፍላል፣ ፈቃድ ለማግኘት ገንዘብ ይከፍላል፣ ጉቦ ይከፍላል፣ የግድ ነው መሬት ለማግኘትም ጉቦ ይከፍላል። ይህ ሁሉ ፈጽሞ ደግሞ ወደ ተግባር ሊገባ ሲል ቢያንስ 25% ሼር ሆልደርኛ መሆን አለብን የሚል ጥያቄ ይቀርብለታል። ያንን የማይቀበል ከሆነ ንብረቱን በሙሉ ከስክሶ እሱ ይባረርና እሱ ባስጠናው ቢዝነስ ተቋም የህወሓት ሰዎች በሳምንቱ ግንባታ ይጀምራሉ። ይሄ የተለመደ ነው። ባንክ ቢኬት የውጭ ምንዛሪ ለማግኘት ሲፈልግ በአንድ ዶላር አንድ ብር ምትከፍል የግድ ነው። የባንኩ የቦርድ ኃላፊዎች ጥያቄ ያቀርባሉ። ፖሊስ ቢኬት ወንጀለኛን ለማስያዝ ለማስቀጣት ቢፈልግ ምርመራ እንዲጀመር ጉቦ ክፈለኝ ነው። ምርመራውን የተጀመረን ምርመራ ለማቋረጥም ገንዘብ መክፈል በቂ ነው። በቃ ለትራንስፖርቱ ዘርፍ ቢኬት መንጃ ፈቃድ ለማውጣት ጉቦ ነው። መኪናን ለማስመርመር አመታዊ ምርመራ ፕሮግራም ላይ መኪናን መላክ አያስፈልግም። ፖስታ ውስጥ አድርጎ 5-600 ብር መላክ በቂ ነው። በሰው ህይወት እንደዚህ የተባለ የሚቀለድበት ሀገር ነው። ከ16.6 ቢሊዮን ብር በላይ ይሄ እንደ ዶላር በላይ ይፋ የሆነ ነገር ነው። ይሄ የተዘረፈ ህዝብ ነው። ነገር ግን ለኛ ይሄ ትልቅ ነገር አይደለም። ህልውናውን ህዝብ መኖር ለማይችል ህዝብ ሀብቱን አይደለም ህይወቱን እየተነጠቀ አካሉ እየጎደለ መውጫ መግቢያ ያጣ ህዝብ ምን ይሄ ትርፍ ነገር ነውና መኖር ህልውናው ራሱ አደጋ ላይ ወደቀ ህዝብ ነው። መኖር የማይቻልበት ሀገር ተፈጥሯልና ሙስናማ እንደ ቀላል እየታየ እኮ ነው። ለምን የሰው ልጅ በጠራራ ፀሐይ የሚገደልበት ሀገር በመሆኑ በጣም ምንም ጉዳይ ለማስፈጸም ማንኛውንም ነገር ወጥቶ ለመግባት እንኳን ጉቦ የሚጠየቅበት ሀገር ሆኗል በአሁኑ ሰዓት።
አዎ ግድኛም በውጭ ዓለም ሆነንም የምንሰማቸው ብዙ ብዙ ነገሮች አሉ። የያንን ኃጢያትና ወንጀሎች ዝርዝራን ዘልቃቸው የመጨቆኛ አውታሩም ህልውናው የሚጠብቀው በሙስና ለመሆኑ የባለስልጣኖች ሀብታውን በዝርዝር እየወጣ ሲነበብ አገሪቷ ከምትችለው በላይ ካላት ኢኮኖሚ አቅም በላይ የሆነው በእንዲህ መሰሉ የተበላሸ ስርዓት የሚንከራተት ገንዘብና ሀብት እንዳለ ነው። ወጭ ማግሪ ያሰጡ የሚያከማቹት ባለስልጣኖች እንዳሉ ተደርሶበታል። አው ይሄ በጣም ከዙ ከስርዓቱ ጋር ይሄ ስርዓት ይወገድ ስንል ይሄንን ሁሉ ነገር አካተተ ስለሆነ እንግዲህ ኢትዮጵያ ከዚህ ግንዛቤ አንጻር በምርጫ ሳጥን ካርድ የሚሆን በሌላ መልክ ይለውጣዋል ይሄን ሁኔታ ብለን እናምናለን። አቶ ተስፋዬ እንግዲህ በዛሬው ቀን በአንኛነት ያነሳነው ጉዳይ የዚህን የህብረቱ ጉዳይ በልዩ ልዩ በቪኦኤም በሌሎች ልዩ እንትኖች ሚዲያዎች ቀርቦ ማስረድተው ስለነበረ በውጭ ያለው ኢትዮጵያዊ ከራሱ ከጉዳው ባለቤት ከሆኑት በተለይም አድ በዚህ በህብረትና ባንድነት ጉዳይ ላይ አተኩሮ የሰራበት ስለሆነ ከሱ ለማዳመጥ የፈለግነው ነበር። በትክክል መርሳ ጌተናል። እንግዲህ እርሶ በመጨረሻ ጊዜ የሚያሰሙት ማለት ካለ እኛ በእኛ በኩል እንግዲህ በርቱ፣ ይሄን ጉዳይ እናንተ አስባችሁ አውጣችሁ አወርዳችሁ ኢትዮጵያን ዝም ይጠይቀውን ጥያቄ ለመለስ ብቃቱን እስታችሁን እላለን። ተበራቱ ነው ምንለው። ሌላ እንግዲህ ማለት ካለዎት አንድ የተወሰነ ደቂቃዎች ሰጠውትና ውይይታችንን በዚሁ እናጠቃላለን።
እኔ እንግዲህ መጨረሻ የምለው ምንድን ነው 2007 ወይ የሁላችንም ትንሣኤ የሚሆንበት አሊያ ደግሞ እነሱ በለመዱት መንገድ የሚቀጥሉበት የኢትዮጵያ ሕዝብ ግን ለሌላ የመከራ ዘመን ለሌላ ውርደት ለሌላ ሞትና ስደት የሚዳረግበት ስለሆነ ይህ 2007 ዘርን ቋንቋን ሌላውንም ነገር እርግፍ አድርገን ትተን በአንድነት ሆ ብለን የውጭም የአገር ውስጡም ተባብረን እነዚህን ሰዎች ማስቆም የምንችልበት ሁኔታ እንዲፈጠር እንደው የምንችለውን ሁሉ ጥረት እንድናደርግ ነው። በአሁኑ ሰዓት ማድረግ የሚገባንን ሳናደርግ ከቀረን ከ2007 በኋላ ለእኛም ለነሱም የማትሆን በጣም አስከፊ የሆነች ሀገር ልትኖረን እንደምትችል ከአሁኑ ሁላችንም ተረድተን ተረባርበን ያ ነገር የምንፈራው ነገር ከመከሰቱ በፊት ማስቆም እንድንችል ጥሪ ነው የማቀርብ። አመሰግናለሁ። እግዚአብሔር ይስጥልኝ።
እኛም እንግዲህ ለጀመራችሁት ሂደት ይሄ መሰሉን ቅዱስ ተግባር በፍጻሜ እንድታደርሱት ከጎናችሁ ነን። በርቱ እንግዲህ ላለን ደህና ሁኑ። በእኔ በኩል
እሺ፣ እግዚአብሔር ይስጥልኝ። ሰላም።
ਕਲਾ ਨੂੰ ਜਾਂ
በቀጣው ቃለ መጠይቅ ጊዜ ደግሞ ኢትዮጵያ ህዝብ የጋራ ትግል ሸንጎ ጋር የምናደርገው ውይይት ነው። የሸንጎ የሴቶችና የወጣቶች ጉዳይ ኃላፊ ወይዘሮ ጽጌረዳ ሙንጌታ በመስመር ላይ ናቸው። ሸንጎ የኢትዮጵያ ዲሞክራሲ ነጻነት እኩልነት ትግል ግቡን ስለሚመታበት ራይ ከግንቦት 7 ትግል ዓላማ ጋር በመነጻጸር በሚዲያዎች የተለያዩ ክርክሮች ሲስተናገዱ በሰንብቷል። እነዚህና ሌሎችንም ጉዳዮች አስመልክቶ በጥያቄና መልስ ለመዳሰስ እንግዳቸው ዘሮ ጽጌረዳ ሙንጌታ በጋበዛቸው መሰረት በሰዓት ተገኝተዋል። ተናስተኝ ዘሮ ጽጌረዳ በራሴና በሬዲዮ ፕሮግራም አዘጋጆች በሬዲዮ አድማጮች ስም የመሰላምታ ያቀርብ ወደ ጥያቄና መልስ እሸጋግራለሁ። እንግዲህ ከተናስተልኝ አንቺ በልኝ በሚቲውም ሁኔታ ክብሬ አንቺ ያው ጥያቄውን አቀርባለሁ። ይቅርታን ለአድማጮቻችን ግራ እንዳይገባ ብዬ ነው። እስቲ በመጀመሪያ ጥያቄ ላይ የተወሰኑ ጥያቄዎችን ለመንደርደሪያ እናንሳ። ከሁሉ በላይ አንቺ የድርጅት አባል ነሽ፣ የማን ድርጅት አባል? በሸንጎ ውስጥ ድርጅቶች አባሎች አሉ፣ የሲቪክ ድርጅቶች አሉ፣ የፖለቲካ ድርጅቶች አሉ፣ ግለሰቦች አሉና የአንቺ ድርጅት ማን ይባላል? በምን ሚና ላይ ምን ኃላፊነት ቦታ አለሽ? በዚህም ደግሞ ቀጥለሽ ምናልባት ኢትዮጵያ ሴቶች ተሳትፎ በሸንጎ ውስጥ እንዲላቅ ብሎ መታየቱ ይሄ ወደዚህ እንዲትግል ያስገባሽ ሁኔታም እንደሆነም ለአድማጮቻችን አጭር መግባብ ሰጭን። ሃሎ
አቤት፣
ይሰማሻል? ጥያቄሽ ተሰምቶሻል?
አዎ ይሰማኛል።
እሺ።
ጽጌረዳ ሙንጌታ እባላለሁ። መድህን ውስጥ ምክትል ሊቀመንበር ሆኜ ይሰማል?
አዎ ይሰማል፣ ይሰማል። ቀጥ ይሳ ይሰማት ቢሆን ነው ታክሽ ነው። ቀጥ
በኢትዮጵያ ዴሞክራሲያዊ መድህን ውስጥ ምክትል ሊቀመንበር ሆኜ ሰራለሁኝ። እንዲሁም በሸንጎ ውስጥ የወጣቶችና የሴቶች ጉዳይ ኃላፊ ሆኜ በማገልገል ላይ ነኝ ያለሁት። እንደምናውቀው በ2012 የሸንጎ በተቋቋመበት ጊዜ ለ22 ወራት ያህል ጥናት ተደርጎ ባለፉት ጊዜ ምን ስራ ተሰራ፣ ምን ጉድለት ነበረ በሚል ሸንጎ ኤቫሉዌት አድርጎ 11 አባላቶችን የያዘ እንዲሁም 5 የፖለቲካ ድርጅቶችና 6 የሲቪክ ኦርጋናይዜሽን ያካተተ አንድ ላይ በኦታዋ በ2012 ላይ መስርቷል። ከፖለቲካል ፓርቲዎችም አንዱ ኢፒአርፒዲ፣ መኢሶን፣ ታንት፣ ታጠቅና መድህን ሲሆኑ እንዲሁም ደግሞ ከሲቪክ ኦርጋናይዜሽን የሚባሉት ሶሴት ካናዳ የሚገኘው፣ በዩኬ የሲቪክ ማህበራት ኮንሰርቲየም፣ በኦታዋ ኢትዮጵያን ሲቪክ ማህበር፣ በለንደን ኦንታሪዮ እና እንዲሁም በዳላስ እና ሳንሆዜ የሚገኙ ሲሆኑ ለመጀመሪያ ጊዜ ነው። እንደሚታወቀው ከሆነ ሲቪክ ኦርጋናይዜሽንስ ከፖለቲካ ኦርጋናይዜሽን ጋር ሆነው አብረው ጥምረት አድርገው እንዲሰሩ እንዲሁም ደግሞ ኢንዲቪጁዋልስ ጨምሮ ያካተተ ሁኔታዎችን የያዘ ነው የሸንጎ አመሰራረት። ለምን የሴቶቹን ወይንም ደግሞ የወጣቶቹን ሁኔታ በሚመለከት እዛ እንቅስቃሴ ውስጥ ገባሽ ለሚለው ጥያቄ፣ አሁን በአሁኑ ጊዜ በኢትዮጵያ ውስጥ የኢትዮጵያ ሁኔታ ከማንኛውም ጊዜ የበለጠ አስጊና እንዲሁም ደግሞ ለክፉ አደጋ የሚያጋልጣት ደረጃ የደረስንበት ስለሆነ የፖለቲካ፣ የኢኮኖሚ፣ የጾታ፣ የማህበራዊና የሰብአዊ መብቶች ሁሉ ረገጣ ያሉበት በመሆኑ ኢትዮጵያ ውስጥ በተለይም የወጣቱን አድጎ እንዳይጨርስ ባጭሩ እንዲቀጭ እየተደረገ በኢትዮጵያ ውስጥ 90% የኢትዮጵያ ሕዝብ በረሃብ በመኖሩ የሰብአዊ ረገጣ ላይ የሚደርስበት በጅብ እየተጣለ ሞት ቅጣት እየተደረገበት ከኢሰብአዊ ውጪ በሆነ እንደውም ወጣቱን በሚመለከት በተለይ በአሁኑ ጊዜ ብዙ መጻፎችን ማገላበጥ ይቻላል። ከ80 በላይ የሚሆኑ ስራዎች ሆኖ ባለበት የኛም ደግሞ የአዲሱ ሊቀመንበራችን ፕራይም ሚኒስተሩ ይሄው እንደሚሉት ከሆነ ወጣቱ ስራ እየመረጠ ነው በመባል ለጅብ እየወደቀ ትምህርቱንም በደንብ እንዳይማር እየተደረገ እንዲሁም ደግሞ ሞራሉ እንዲሞት እየተደረገ በስቃይ ላይ ሲሆን ሴቶችንም በሚመለከት እንደምናውቀው ከ51% በላይ የሆኑ ሴቶች ሲሆኑ 70% ደግሞ ከ35 አመት በታች የሆነ ነው። እንዲሁም ደግሞ ሰፋ አድርገን ያየነው እንደሆነ የኢትዮጵያ ህዝብ በአሁኑ ጊዜ 17.5 ወጣት ነው፣ ሚዲያን ኤጁ ማለት ነው። እና ይህን ያህል ደግሞ ቁጥሩን ያየን እንደሆነ በአጋጣሚ ሆኑ የ Great Land Giveaway በሚባለው በዶክተር አክሎክ የወጣው መጽሐፍ ላይ ያየን እንደሆነ ደግሞ ከ15-29 ፐርሰንት ያለው 50 ወጣት እድሜ ያለው 50.3 የሚሆነው ፐርሰንቴጁ ወጣት መሆኑና ይሄ ኃይል ይያለን ይሄ ኃይል ግን እንዲሁ በመጥፎ ሁኔታ ላይ እንዲሰማራና ጥቅም ላይ እንዳይውል እንደ ሪሶርስ እንዳይቆጠር አገርን እንደ ዓለማ እየተደረገ ያለበት በመሆኑ ይሄንን በመመልከት በሴቶቻችን እህቶች በሴቶች እህቶቻችን ላይ የሚደርሰውን እንዲሁም ምዝበራ በተለይም ደግሞ በአሁን ጊዜ እንደምናቀው በአማራ ሴቶች ላይ የሚደርሰው ስተርላይዝድ የሆኑ ወንዶች ሳይቀሩ የዘር ማጥፋት ዘመቻ እንዲሁም እየተከተተበት ስላለ ይህንን ለመቋቋም የሴቶችንና የወጣቶችን መደራጀት ዋናው አስፈላጊ መሆኑን በማመን እዚህ ውስጥ ገብቻለሁ። እና የሸንጎም አላማ በማደራጀት ለትግሉ ማዘጋጀት በማንኛውም ወቅት በማንኛውም ደረጃ ይሄንን ለመቀጠል እስከ መጨረሻው ከዲያስፖራ ጀምሮ እስከ ኢትዮጵያ ያለውን ሁኔታዎች ለማሳካት ያለውን የአምባገነናዊ መንግስት ለመጣል እንቅስቃሴን ለመጨመር በሚመለከት መንገድ እነዚህን የሴቶቹን የወጣቶቹን ሁኔታ የሚያካትቱ ነገሮችን በቁም ነገር ላይ ለማዋል እኔንም በዚህ ሁኔታ ላይ መርጠውኛል። እኔም በአክብሮት ተቀብያለሁኝ። አመሰግናለሁ።
አይ በጣም ጥሩ። ይሄ የኢትዮጵያ ለኢትዮጵያን መቆርቆር እንደገለጽሽው በልዩ ልዩ መልክ አቀረባብሻቸው በሙሉ ሁላችንም የምንጋራው ሐሳብ ነው። ሌሎችም እንደዚሁ አንቺ ባቀረብሽው ያልት ለመሳብ ለመደረጃጀት እንድችሉ የሰጠሻቸው መግለጫዎች በጣም አጥጋቢና አርኪዎች ናቸው። ወደሚቀጥለው ደግሞ ጥያቄ ሲሸጋገር ራሱ የሸንጎውን እድሜ እንኳን አጭር ነው፣ አንድ አመት አልፎታል። በዚህ ጊዜ ውስጥ የተለያዩ ጥሪዎችን አስተላልፏል። ኢትዮጵያ እንግዲህ በዲያስፖራው ላለው የዲያስፖራውም ውስጥ ሆነው ከኢትዮጵያ ባሉ ንቅናቄዎች ጋር አብረው ለሚሰሩት ሁሉ ጥሪ ያቀርባል። እና በዚህ ባንድ አመት ውስጥ ድርጅቱ ሸንጎ የመስፋት የመጥበብ ሁኔታ እንዴት ነው? አንድ አመት ውስጥ በቁጥር የማደጉ አዳዲስ አባላቶች የመጨመሩን ነገር እንዴት ነው? አሁን እንግዲህ በቅርቡ ስብሰባ አድርጋችሁ ነበር። ያሁን የቅርቡን ሳይሆን በበጋ ላይ አሜሪካ ተደርጎ ነበርና ከዚህ ከሰሜን አሜሪካ እግር ኳስ ውድድር ጋር በተስተካከለና በሱ ዙሪያ ምንድነው አሁን ሰፊ አባላቶች አግኝታችኋል? በቁጥር በድርጅት በሲቪኩም ከሲቪኩም ከፓስካ ድርጅቶችም
እንግዲህ በአሁኑ ጊዜ ሸንጎ ያገኘው አመርቂ የሆነ ሁኔታ ነው። ምክንያቱም የተቋቋመው እንደነገርኩ የሁለት አመት እድሜ ላይ ያለው በዚህ ጊዜ ውስጥ ለምሳሌ የዛን ሆንሴ ብሩክ የሚባለው ኦርጋናይዜሽን ጆይን አድርጎናል። ሁለተኛ ደግሞ የለንደን ኦንታሪዮ የሚባለው ኢትዮጵያን አንድነት አስመልክቶ ይሄን ሁሉ የሚያምኑ ድርጅቶች አብረውን ተሳትፈዋል። ወደፊትም ደግሞ የሸንጎ ቁጥር ሊጨምር የሚችለው የኛን ቪዥን ያሳፋን በሚሄድበት ጊዜ ነው። እና በኢትዮጵያ አንድነት የሚያምኑትን ድጋፍ የሚሰጡትን ለኢትዮጵያ አንድነት እየቆሙትን በሴቶችም ሆነ በወጣቶች በሸንጎም ውስጥ በድርጅቶች እንዲሁም በተለያዩ መዋቅሮች ኢትዮጵያም ውስጥ ሆነ በዚህ በመዘርጋት ላይ ነን ያለ ነው። ሌላው ደግሞ ያው እንደምታውቀው ተቃዋሚዎችን ማስተባበር ነው። እነዚህን ተቃዋሚዎችን በማስተባበር በውጪም በሚደረጉ ሰልፎች በኒውዮርክ በዲሲ በአውሮፓም ሸንጎ ትልቅ ተሳትፎን እያደረገ ነው። ከዛም ጀምሮ ደግሞ በዲፕሎማሲ መንገድ ቢታይ በጀርመኒ፣ በዩኤስ፣ በካናዳ፣ በስዊድን እንዲሁ ለልክ እንቅስቃሴዎችን የኢትዮጵያን ኬዝ እያቀረቡ በየፓርላመንቱ በየኮንግረሱ እያቀረብን ያለ ነው እና ይሄ ቀጣይነት ያለው ነው እና ስለዚህ የሜምበርሺፑ ሁኔታ የሚያሰጋንም ነገር አይደለም። ምክንያቱም እኛ ዲያስፖራ ያለነው ብቻ ሳንሆን ድርጅቶች ኢትዮጵያ ውስጥ ያሉን አባላቶች እነሱም ስራቸውን እየሰሩ ነው። እንዲሁም ደግሞ ያሉ ሌሎች ተቃዋሚዎችን including UDG መድረክ መኢአድ የአንድነት ፓርቲ ብሉ ፓርቲ የሚባሉትን ሌሎችንም የሁማን ራይትስ ኦርጋናይዜሽን አስመልክቶ ምንደግፋቸውና በግራስ ሩት ደረጃ ዲቨሎፕ እንዲያደርጉ እርዳታችንም አይለየው ነው እና ስለዚህ በዚህ ባጭር ጊዜ ውስጥ እኔ በኔ እይታ ሸንጎ ጥሩ ጥሩ አንኳር አንኳር የሆኑ ሁኔታዎችን አገናዝቧል ለማለት እችላለሁ።
በጣም ጥሩ። አዎ ለሁላችን መቼም በዲያስፖራው ስለአለን ይሄንን ጉዳይ እየተከታተልን ግንዛቤ ወስደናል። ወደ ሌላው ደግሞ ጥያቄ ስንሄድ ምንድነው ተከታው የሸንጎው በአደረጃጀቱ እስከዛሬ ከተለመዱት የፖለቲካ ድርጅቶችም ሆኑ በግንባር የሚመሰረቱ ድርጅቶች ለየት ይላል። ይሄውም የሲቪክ ድርጅቶ ያለበት የፖለቲካ ድርጅቶች አሉበት ግለሰቦችም አሉበትና የድርጅት የፖለቲካ ድርጅቶች በፕሮግራማቸው መዘናሉ ሲቪክ ድርጅቶችም ቢሆን ያው የነደፈው ፕላን ወይም አላማ እና ተግባር በዛም ይመዘን ይችላል። የግለሰቦችን ግን አቋምና በመርሆ ደረጃ ምን አይነት አመለካከት እንዳላቸው ለመዘን አስቸጋይ ነውና ይሄ በድርጅቱ ውስጥ ችግር አላስከተለባችሁም? የተለያየ ውሳኔ ለማስተላለፍ አንድነት ያለው ውጤት ያለው ማለት አንዶት የሆነ ውሳኔ ለመድረስ የፖለቲካ ድርጅቶች ከሲቪክ ከግለሰቦች ችግር የለውም ወይ?
እንደውም ጦርነቱን ባበስረልህ ደስ ይለኛል። ምክንያቱም በግለሰብነትም በሲቪክ ኦርጋናይዜሽንም እንዲሁም በፖለቲካ ውስጥ በፖለቲካ ፓርቲ ውስጥ የተካተት ነው። የሸንጎ አባሎች በመጀመሪያ በአብይን እንዲታይ የሚያስፈልገው በትልቁ ልናየው የሚያስፈልገው ጉዳይ ምንድነው? አምስቱ ዋና ዋና ሸንጎ የተስማማባቸውን ፖይንቶች ወይንም ደግሞ ቪዥን በሱ ዙሪያ የተሳሰቡና የተሳሰሩ ናቸው። ይህም ደግሞ እንኳን እኛ እዚህ ያለነውን 13ቱን ድርጅቶች ይቅርና አላማው ፈርጾ እንዲገባ የምንፈልገው በኢትዮጵያዊ አእምሮ ውስጥ በመሆኑ ይህ እንደውም ሁሉንም ሊያስተባብር የሚችል አይነት አላማን ይዘን እንደመጣን እና እንዳካተትን ይህንን ልነግርህ ፈልጋለሁኝ፣ ላስታውቅ ፈልጋለሁኝ። ሆኖም የኢንዲቪጁዋልስ ወይንም ደግሞ ግለሰቦች በሸንጎ ውስጥ መካተታቸው ለየት ያለ መልክ ነው ከሌላው። ለሁሉም ድምጽ እንሰጣለን። እኛ ፓወር በሁሉም ሼርድ እንዲደረግ ነው የምንፈልገው። ኢንዲቪጁዋልስ ድምጽ አላቸው። የቦታ አሰጣጡም የ40% ለፖለቲካው ቢሆን 40% ለሲቪክ ኦርጋናይዜሽን ነው፣ 20% ደግሞ ያ ኮንሰንሰስ ተደርጎ ለኢንዲቪጁዋልስ ነው ማለት ነው። እና ይህ ከዚህ በፊት ያልተሞከረ አይደለም ያልተሞከረ ነው ለማለት ይቅርታ፣ ያልተሞከረ ስራ ነው። ግን እኛ ደግሞ ይሰራል ብለን ያመንበት ነው። እና ስለዚህ የሁሉንም ቮይስ የሁሉንም ድምጽ በማካተቱ ወደፊት ለምናቀደው ወደፊት ለምናራምደው አላማ እንደውም ድጋፍ ሞር ድጋፍ እየመጣልን ነው። ለምሳሌ አሁን ብሩህን በወስድልህ በዚህ ባጋጣሚ እንደውም ወደፊት እኛ የኢንተሌክቹዋል ዳታቤዝ ልንመሰረት ልናቋቁም እንችላለን። ይህን የተማረውን ኃይል በየሙያው በየፈርጁ ቦታ ቦታ አፊዘን እናስቀምጠዋለን። ኢትዮጵያ እስከ ዘላለም እስከ መጨረሻው በወያኔ ስር ሆና አትቀርም። ጊዜው በሚያመች ጊዜ እነዚህን የተማሩ የየአቅጣጫው ዲቨሎፕመንትም ላይ በሚያስፈልገው በሳይንስም ላይ በግሪን ኤነርጂም ላይ በተባለው በእርሻም ላይ ባሉት ሙያዎች በሴቶች በሂስትሪ በታሪክ ማለት ነው ይሄንን ያስቀመጥናቸውን ያዘጋጀናቸውን ኃይሎች መዘን ልናቀርበው እንችላለን። ፖላንድ ውስጥ እንደተደረገው በአጭር ጊዜ ውስጥም ደግሞ ኢትዮጵያን ትልቅ ደረጃ ማድረስ እንችላለን። እና የኛ ዓላማ አጭር አይደለም፣ የኛ ዓላማ ረጅም ነው። ኢትዮጵያ ጽኑ እምነት ስላለን በአንድነቷ የወደፊት አንድነቷን ጠብቀን በማንኛውም ረገድ የሰብአዊ መብት ተከብሮ ዲሞክራሲ ተስፋፍቶ በኢትዮጵያ ውስጥ በኢኮኖሚም በፖለቲካም በቋንቋም የሚያድጉት ሁሉ አንድ ላይ ሆነው በህብረት የሚጓዙባትን ኢትዮጵያ ለመመስረት ነው። ኢትዮጵያ ከ3000 ዓመት ጀምሮ የተመሰረተች ሀገራችን ናት። ባለችው ኢትዮጵያ ላይ እናስፋፋታለን በሚያስፈልገውና በሚጠቅም ከኢንዲቪጁዋል ሊበርቲ ጀምሮ ማለት ነው እንግዲህ።
አይ ትክክል ነው። ፖለቲካው ይቅርታ አልጨረሱ
አው እና ስለዚህ ኢንዲቪጁዋልስ ይቅርታ አንዳንድ እንግሊዝኛ ከጨመርኩ እና የግለሰብ በሸንጎ ውስጥ መሳተፍ ለሁላችንም ጠቃሚ ነው። ምንም አይነት ተጽዕኖ ሳይኖርበት ፍሪ ሆኖ አንድ ሰው ማገልገል ማለት ነው። ስለዚህ ሸንጎ እጁን ይዘረጋል። ኢንዲቪጁዋልስም ገብተው ሊሰሩ ይችላሉ። ፖለቲካል ፓርቲዎችም ሊሰሩ ይችላሉ። ኢትዮጵያ የተጠየቀው ይሄንን ነው። ተባበሩ እንደውም ተባበሩ ተባበሩ የሚለንም ነበር አሱ አባታ ካፋ እና እኛ ራሳችንን አንድ ላይ ሪኮግናይዝ አድርገን እንደሌላው እንደሚሉት ለምሳሌ ኢሊት ሶች ብቻ የፖለቲካ ፓርቲውን ይምሩት ሳይሆን የኢትዮጵያ ህዝብ ከገበሬው አንስቶ እስከ ሰራተኛው ከሰራተኛው አንስቶ እስከ ተማሪው ከተማሪው አንስቶ እስከ ሴቱ ከሴቱ አንስቶ እስከ ወንዱ ወጣቱ የፖለቲካል ተሳትፎ ያለው ደግሞ የፖለቲካል ልምድ ካላቸው ባመክሮ ምንሰማቸውና ምንማርባቸው ምንማራቸው እውቀት ይዘው የቀረቡልንን የቀሰቡልንን ሰዎች አክብረን ኢትዮጵያ ባህላችን መሰረት መጓዝ ነው የምንፈልገው። እኛ የአንድ ኢሊት ፓርቲ አይደለንም። ኢትዮጵያን ስለሆነ የምንመሰረተው ኢትዮጵያ ደግሞ ብዙ መልክ ስላላት ያንን መልክ ሁሉ አንድ ላይ አቀናጅተን ያዝ ነው። ስለዚህ ግለሰባዊ አክቲቪቲ ደግሞ በእንክሩስ በሸንጎ ውስጥ የተጠበቀና የተከበረ ነው እና ለማንኛውም ግለሰብ ክፍት መሆኑን ይሄንን እንዲያውቁ እንፈልጋለን ማንም ኢትዮጵያዊ።
አይ ቁጥሩ እንደ ተባለው የሸንጎ የስልጣን ጥያቄን ማዕከል አድርጎ የተደራጀ ስለአይደለ ትብብር መተባበርና በአንድነት ለኢትዮጵያ ሕዝብ የሚበጀውን ነገር በሐሳብም በማቴሪያሉም በሁሉ ነገር ለማቅረብ የተነሳሳ ስለሆነ ምናልባት ለአመራርም ሊቀለው ይችላል። ከፖለቲካ ድርጅቶች ለየት የሚያደርገው እንግዲህ ብዙ ነገሮች ኖር ይችላል። እናመሰግናለን ለዚህ ለአጠቃላይ መልሱ። ወደ ሌላው እንግዲህ እናምራስቲ ወደ የኢትዮጵያና አያይዘን እስቲ አንዳንድ ነገሮችን የበቂም በቀል ተነሳስቶ ደም በማቃባት ከጸረ ኢትዮጵያ ቡድን ጋር አብሮና ተደግፎ ስልጣኑን በእጁ ያስገባው ወያኔ ለማስወገድ ሰላማዊ ትግል ብቻ በቂ አይደለም፣ በመሆኑም ወያኔ ወደ ድርድር ጠረጴዛ የሚያመጣው ኃይል ያስፈልጋል የሚል ቅስቀሳ እየተካሄደ እንደሆነ ግልጽ ነው። ይህን ቅስቀሳ የሚያካሂዱት እነማን ናቸው ወደሚለው ፍተሻ ሳንገባ ሸንጎው ከሰላማዊ ትግል በኢትዮጵያ ውስጥ ያሉትን እንርዳ ከሚለው ውጭ ሌላ ብረት ያነገቡ ካሉ በጦርነት ካልሆነ ወይንም በኃይል አመጽ ካልሆነ ወያኔ ለማስወገድ አንችልም የሚሉት ምን አመለካከት አለው? በዚህ ጉዳይ ላይ አቋም የተወሰደበት አለ?
አዎ፣ በመጀመሪያ ጊዜ በሲቪል በሆነ በሰላማዊ በሆነ መንገድ ስልጣን ካለው ወያኔ ለኢትዮጵያ ሕዝብ ቢተላለፍ ደስታችን ነው። ነገር ግን ያሉት ሁኔታዎች ኢቭን በሰላማዊ መንገድ እንኳን በመናደርገው ትግል ደም መፍሰሱ አልቀረም እና አንዳንድ ፓርቲዎች እንደሚሉት የሰላማዊ ትግል ኢትዮጵያ ውስጥ አይሰራም ብለው ኮንክሉድ ያደረጉ አሉ ወይንም ደግሞ ያንን ጉዳይ አይሰራም ብለው ያመኑ አሉ። በሸንጎ በኩል ደግሞ እንደዛ አይነት አመለካከት ያለ አይመስለኝም። ምክንያቱም ኢትዮጵያ ውስጥ ወያኔ ከገባበት ጊዜ ጀምሮ ከአርባ ጉጉ ጀምሮ ራሳቸውም እየተፋለሙ ነው የሞቱት። ብዙ በተለይም በአማራው አካባቢ የተደረገው በአሰቦት አካባቢ በሐረርጌ ውስጥ የተደረገው በማነው ጭፍጨፋ
በሩሲ በሌሎች
ወገኖች ሩሲም አው በዝርዝሩን ሁሉንም ለማስተዋወስ ባልችልም በኢትዮጵያ ውስጥ በብዙ ቦታዎች በተተም ህዝቡ እጁን ዝም ብሎ አይደለም የሰጠው። ይሄ እንቢተኝነት ይባላል ሲቪል ዲስኦቢዲየንስ። እና ይሄንን አንደኛ ነን ቫዮለንት ስትራግል ምን እንደሆነ ሳይገባው የቀረ ይመስለኛል አንዳንዱም። ሌላው ደግሞ ምክንያቱም የአልበርት አንስታይንን ሪፖርት ስተዲ ከፍሮም ዲክቴተርሺፕ ቱ ዲሞክራሲ የሚል እሱንም ገለጥ ብናደርገው ወደ 178 አይነት የነን ቫዮለንት ስትራግል አይነቶች አሉ። ኢትዮጵያ ውስጥ አንድ በአንድ እያዳረስ ነው የመጣን ይመስለኛል። አሁን ደግሞ በተለይም በሶቱ እየገነፈለባቸው የእንቢተኝነትን ሁኔታ ያሳዩ ናቸው። በ205 2005 ላይ ደግሞ ያ ሁሉ ማለት በ97 አካባቢ ደግሞ የተደረገው የ200 ያህል የሆኑት ወጣቶችና እንዲሁም ደግሞ ኢትዮጵያውያን ያለቁት ያን ጊዜ ሰልፍ የተከለከለውን ሰው በማምጣት ነው አይደለም እንዴ? ስለዚህ ያ ሁሉ እንዲተኝነት ነው ሲቪል ዲስኦቢዲየንስ ነው የሚባለው። እና ይሄንን በእስር ቤት ውስጥ የሚገኙት እነ ሬዮት ዓለም ሌሎችም እንዲሁን ሰርካል የነበሩት ይሄ ሁሉ ትግሉ አሁንም በእንዲተኝነት ወይንም ደግሞ ባሻፋሪነት የኢትዮጵያ ህዝብ አልገዛም እንዳለ ነው። ምርጫው ውስጥ አልገባም ሲል ምን ማለት ነው? እሱ አልገዛም ማለት ነው። ይሄ ሁሉ የነን ቫዮለንት ስትራግል ሚንሶች ናቸው። ኦኬ። እና ይሄንን ማጣጣልና በተለይም ደግሞ አሁን እየወደቁ ያሉት የእስላሞቹን ሙቭመንት በኢትዮጵያ ውስጥ የነ ብሉ ፓርቲ የነ አንድነት ፓርቲ የነ መኢአድ ያው ትሩ አውት ሲታገሉ የቆዩ ሲታሰሩ ሲፈቱ የቆዩ መሪዎች ባይናችን እያየን ኢትዮጵያ ውስጥ ሰላማዊ ትግል የለም ማለቱ ራሱ በሬ ወለደ እንደማለት ይቆጠራል በእኔ አባባል። እና እንደውም እነሱን መደገፍና ማበረታታት በፋይናንስም በማቴሪያልም በሞራልም በሚያስፈልገው ነገር ሁሉ በተለይም በማደራጀትና በመደረጃጀት ይሄንን ውስጥ ያለውን አምባገነናዊ መንግስትን ለመጣል የሚያስፈልገን እንደውም ሁሉ ኃይል ወደዛ ላይ ማተኮር አለበት። በሲቪል በነን ቫዮለንት ስትራግል የሚካሄደው ነው። ምክንያቱም ፉሊ ኢምፕሊመንትድ አልሆነም። ስራ ላይ ነው ያለው። አንድ ነገር በስራ ላይ እየዋለ ነው ሲባል ስራው አለቀ ኮምፕሊትድ ሆነ ማለት አይደለም። ስቲል ዛሬም ይሄ ነው ያቶ አበበ አሁን በቀደም ለታ ያው ደበደቧቸው አይደለም እንዴ? እና አንድ በአንድ እየተደበደበ እስከመጨረሻው ድረስ ከመጨረሻው ደም ጠብታችን አይደለም የሚባለው ድረስ እንታገላለን። ህዝቡን ማበረታታት እንጂ የለም እኛ ነን በጦርነት የምናወጣችሁ ብሎ ያለውን የነሱን የጀመሩትን መንገድ አቁሙ ማለት እኛንን የምናውቅላችሁ ማለት አስቸጋሪ ይመስለኛል። ይሄ ለሰሚውም ግራ ነው። ማረግ ያለብን ማበረታታትና በሚንችለው ነገር ደግሞ እኛም ኢንቮልቭ አድርገን መስራት ነው። ለምሳሌ ልሰጥህ እችላለሁ። በህንድም ውስጥ የሰራው ባጭሩ የሰላማዊ የነን ቫዮለንት ስትራግሉ በደንብ ለብዙ አመታት ነው ባይ ዘ ወይ ከ20 አመት በላይ የፈጀ እንቅስቃሴ ተደርጎ ነው። ይሄ ዋናው ሸንጎ አላማ አድርጎ በኢትዮጵያዊነት ላይ የተመሰረተ ትግል በአንድነት ላይ የተመሰረተ ትግል ሲል ማንነታችንን እንወቅ አገራችንን ለ3000 ዓመት ያቆየን የጣሊያንን መንግስት ለመጀመሪያ ጊዜ የጥቁር ኃይል ያሸነፈ በሶ ጨብጦ ሳይሆን በባዶ እጁና በሳንጃ ሴቶች ሳይቀሩ ወንዶች ሳይቀሩ ህፃናት ሳይቀሩ የተሳተፉበት ትግል በዘር ሳይሆን በአንድነት ኢትዮጵያ ሃይማኖት ሳይቀር የዘመተበት በመሆኑ ማሸነፍ የቻለው ዋናው ኢትዮጵያዊነታችንን ስላወቅን ነው። አሁንም እንደገና ዘርዝረን መዝብረን ኢትዮጵያዊነትን ሰርስረን ከውስጥ የተደበቀውን ማውጣት አለብን። ወያኔ የቀባውን ከለር መገርሰስ አለብን። ከኛ እና ይህንን በኢትዮጵያዊነት ላይ የተመሰረተ ድር ቦርደራችንን ያስከበረ ትግል ማካሄድ አለብን። እና ቪዥን እስከሌለን ድረስ እንዲሁ በመሃል ብቻ ከወያኔን ገላግለሃለን ብንለው ዋጋ ያለው አይመስለኝም። ህዝቡን በአንድ አካባቢ የማምጣትና በእምነቱ በራሱ እንዲተማመን የህንድ ጋንዲ የሚያደረገው ህንድነት ምን እንደሆነ በራስ መተማመን ምን እንደሆነ ብሎ ገጠር ውስጥ ገባ። የሎየር ነበር እሱ በፕሮፌሽን ገጠር ውስጥ ገባ። የህንድ ልብስ ለብሶ የካልቸራል ልብሳቸውን መዘውር ነው የሚባለው መፍተል ጀመረ ከነሱ ጋር ውስጣቸው ገብቶ አነቃቸው ማንነታቸው። የውጭ ካልቸር የእንግሊዝ ኃይል ምንም ዋጋ እንደሌለው በራሳቸው እስከተማመኑ ድረስ አለ። ገበሬውን አስነሳ ግብር አልገብርም አለ። የውጭው ደግሞ ያየህ እንደሆነ የኮሜርሻል ነጋዴ የሆነው ኤኒቲንግ ከውጭ የሚገባውን አንቀበልም አለ። ህንድን አበሳጨው ከውስጥ ማለው እንግሊዝን አበሳጨው ከውስጥ። እንደገና ደግሞ አሁን ደግሞ ብዙ ነገር ማስተዋል ያለብን የእንግሊዝ መንግስት በጃፓን ስለተጠቃ ነው የእንግሊዝ መንግስት የደከመው ኃይሉ የተጎዳው። ስለዚህ የውስጥ ያለው ግንፈላ የውስጥ ያለው መጠናከር በጋንዲ ማለት ነው ያሸንፍ የቻለው ራሳቸው የእንግሊዝ መንግስት ፓወሩ በጃፓን ስለተጠቃ ነው። አንዱ ግን በአጠቃላይ ከስር እስከ መሰረቱ ድረስ ህንድን ያዳረሰ ኦርጋናይዝ የሚያደርግ ሁኔታ ያንን ስላስተማሩና ህዝቡን ስላነቁ ነው እዛ የደረሱት። የኢትዮጵያን ህዝብ ንቃትም አይገባውም ተብለናል። አሁንማ እኔ እንጃ እንግዲህ ሰምተው እንደሆነ የትላንትናውም ኢንተርቪው የኢትዮጵያ ህዝብ ንቃትም አይገባውም ተብሏል። የኢትዮጵያ ህዝብ ወኔም የለውም ተብሏል። የኢትዮጵያ ህዝብ ኦርጋናይዝ ማድረግ አይችልም ተብሏል። ይሄ ሁሉ ከሐሰት የራቀ ነው። ምክንያቱም የኢትዮጵያ ህዝብ አሁንም እንደገለጽኩት ከአድዋ ጀምሮ እነ ምኒልክን እነ አጼ ዮሐንስን ከሴቶችም መሪዎች ሁሉን አቀናጅቶ ትግል ያደረገ አገሩን ንብረቱን ያስጠበቀ ጣሊያንን የመታ ጀግና የኢትዮጵያ ህዝብ ነው አሁንም ቢሆን። እና ወኔውን መጠበቅ አለብን፣ ሞራሉን መጠበቅ አለብን፣ ማበረታታት አለብን ወደ መሃል እንዲመጣ። እኛ ማናችንም የዘር ልዩነት የለብንም። የዘር ልዩነትን ያመጣብን የአሁን ያለው የቲፒኤልኤፍ መንግስት ነው። ለሱም ደግሞ ዋስትና የሆነው የሻቢያ መንግስት ነው። የቲፒኤልኤፍ መንግስት በምንም መስፈርት ኢትዮጵያ ውስጥ ሊገባ አይችልም ነበር። የሻቢያ መንግስት ባይደግፈው ኖሮ ባይረዳው ኖሮ። ስለዚህ እነሱ 40 አመት ፈጅቶባቸዋል ኤርትራን ለመገንጠል ኢትዮጵያን ደግሞ ነጻ ለማውጣት ለኢትዮጵያ ግድ የሌለው ኢሳያስ ኢትዮጵያ የ50 አመት ሆምወርክ ሰጥቻታለሁ እንድትበታተን ያለ የ50 አመት ታሪክ ናት ያለ መሪ በአፍሪካ ውስጥ ዲክቴተር ከሚባሉት ቀንደኛ የሆነው የራሱን ሰዎች በባህር ሲፈጥቡ በባህር ሲያልቁ አገር እየለቀቁ ሲሄዱ ግድ የሌለው ይሄ መሪ ለኢትዮጵያ ይሆናል ተብሎ
የኢትዮጵያን ኢንትረስት ያካትታል ተብሎ የሱን ኢንትረስት ለማካተት እንጂ የኢትዮጵያን ኢንትረስት ለማካተት አይደለም። ይሄ ሰው ያሁንም ያለው እኔ ወደ ሌላው ጥያቄ ገባሁ ይመስለኛል ሳላስበው ግን
አው በዚሁ ላይ ሰፋርገው እንግዲህ ያሉትን ሰዓቶች ያለቁ ነው ባሉት 7 ደቂቃዎች መጀመሪያ ላሉት እንግዲህ አንድነት ኃይል ነው የሰላማዊ ትግሉ በአንድነት በመተባበርና በአብሮ መስራት ማመን አለበት። አንድነትም ኃይልም ጦርም ሰይፍም ነው። ትግስት ተጨምሮበት ከተደጃጀን አሸናፊነታችንን እናረጋግጥ እንችላለን ነው የሚለው። ወደሚቀጥለው ባነሱት አከባቢ ሰሞኑን እንግዲህ በፓልቶኩም በሌላው ሚዲያ የሚነገርና ፖድካስት ኩሳት ሆነው ይሄው ጥያቄ ነበርና ወያኔን ያሳደገው ወያኔንም ማቅፎም ዘያደረገው ያደረሰው አሁን የተፈላለጉ ነው ለመጠፋፋት ሁለቱም ኃይሎች በያገሮቻቸው ይሄም ወያኔና የሻቢያንትን በያገሮቻቸው ተቃዋሚዎቻቸውን ያደረጃጁ ነው። ወያኔን ባቅሙ የራሱ የሆነ ኃይል አስቀምጧል አሳያስን ምንጥለት የሻቢያም እንደዙ ያደረገ ነውና የሁለቱን የውስጣዊ ሁኔታቸውን እንተውና ከኤርትራ አሁን እንዳነሱት የግንቦት ሰባት አመለካከት አስመልክቶ ከሸንጎ መስመር ጋር ክርክርና ሆነ ሰጣ ገባ ተገብቶ ነበርና እናንተ ያንን ነገር ሳትቃወሙ በይፋ በውጭ ግንኙነታችሁ ኃላፊ በኩል እንደምንለው እኛ የውን ትግል አንቃወምም እኛ የምንታገለው ለኢትዮጵያ ሕዝብ አንድነት ነው ይላልና ሁለት ነገሮች እውነትነት ስለሌላቸው ከሻቢያ የሚወረወርብንን በግንቦት ሰባት ተመስሎ ይመጣውን ነገር ሳንቃወም ኢትዮጵያ ውስጥ ዲሞክራሲና የነጻነት የሰላማዊ ትግልን ማረጋገጥ እንችላለን ነው።
ይሄ እንግዲህ የአመለካከት ጉዳይ ነው። ያው እኛ አሁንም ቢሆን ቀደም እንደገለጽኩት ሻቢያ ለኢትዮጵያ አጋር ሆኖ አያውቅም። ይሄንን ማስመስከር አለብን። የኢትዮጵያ ሕዝብ 99% የሻቢያን ኢትዮጵያ ውስጥ መግባት መምጣት የማይፈልግ ነው። ይጠየቁ። ሰርቬይ ይደረግ። ኦቨር ኤንድ ኦቨር ከዚህ መልስ ውጪ አይገኝም። የሻቢያ መንግስት ደርግ ሲወድቅ ወደ 15000 10000 የሚሆኑትን ወታደሮች ሳይቀር ኢሰባዊ በሆነ መንገድ ጠርሷቸዋል። ይሄ በጂኒቫ ኮንቬንሽን የተከለከለ ነው። ዎር ክራይም ሁለተኛ ደግሞ የደገመው ዎር ክራይም በባድሜ አካባቢ የነበረው ህፃናት ሳይቀር አብረው ኮያኔ ጋር ሆነው ገለዋል። እነዚህ ሰዎች እነዚህ ጋቨርንመንቶች ሁለቱም በሰብአዊ ረፋሄ ረገጣ ምክንያት የሚጠየቁ አካላት ናቸው። ለህግ መቅረብ አለባቸው። ኢንፋክት ዩ ኖ ይሄ እነሱ በዎር ክራይም በሂውማን ራይትስ ቫዮሌሽን እራሳቸው ህግ ፊት አይሲሲ ፊት መቅረብ ያለባቸው ናቸው ወንጀለኞች። እንደገና አሁን እኛ ሻቢያን አምነን ደሞ እኮ የሚያሳዝነኝ እኔ ሌላው አይደለም እመኑ መባላችን የኢትዮጵያ ህዝብ አእምሮ እንደሌለው ተቆጥሮ ማሰብ እንዳይችል ተደርጎ ወይም ደሞ ታይቶ ተቀበሉ ማለት ይሄ በጣም በጣም የሚያሳዝን ነው። እንግዲያውስ ደግሞ ኢሳያስ የኛን የኢትዮጵያን ኢንትረስት የሚያስጠብቅ ሆኖ ከተገኘ ምናልባት ሱዳንን ሊያማክርልን ይችላል እኮ ከሱዳን ሆነን ለመስራት እንድንችል ከሱዳን ሆነን ቆራችንን እዛ እንድናደርግ not necessarily ከሱ ቦታ መነሳት የለብንም። እና ግን እንደዛ አይነት ሁኔታ አይደለም የምንነገረው። አሁንም ደጋግመው የሻቢያ ፍላጎት የናሽናል ኢንትረስቱን ለማስጠበቅ ነው which is ሻቢያን ለመጣል ነው እኛም ሻቢያን ለመጣል ነው። ከዛሳ ኢትዮጵያ እንደ ሳይንስ ፕሮጀክቱ ሲያልቅ ከዛ በኋላ ማኛን ወጣለን እንዴት ተደርጎ ማንዴት የለንም። ማንዴት ከሌላቸው ደግሞ ለምንድን ነው የኢትዮጵያ ናሽናል ኢንትረስት የሚመለከትን ሁኔታ ያዘን ኢሹ ከሻቢያ ጋራ ተስማምቶ ኢትዮጵያ ነፃ ወጣለሁ ማለት ይችላል አይችልም? ሁለት መንገድ የለውም። አንዱ እንደ ፓርቲ ሰው መርጦኛል ተመርጫለሁ ኢትዮጵያ እንደ መንግስት ነኝ ይሄው ከራከራለሁ የኢትዮጵያ ናሽናል ኢንትረስትንም ይዤ እጓዛለሁ ብሎ ግን ነፃ በሆነ ማለትም የሻቢያ ኢንተርፈረንስ በሌለበት መንገድ መጓዝ ይችላል። እኛ ጦርነቱንም ሁለገብ ትግሉ እንደግፋለን። ግን ጫካውም ሰፊ ነው፣ ሜዳውም ሰፊ ነው፣ ፈረሱም አለ። የኢትዮጵያ ህዝብ አቅፎ ያበላ አብሮት እየታገለ ነፃነቱን ከኢትዮጵያ ውስጥ ሆኖ መታገል ይችላል። የግድ ኢሳያስን ጥቅሙን ለማስጠበቅ የሚፈልግ በራሱ ቋሚ ፍላጎት ያለው አሻንጉሊት መስርቶ መንግስት የሆነ ኢትዮጵያ ውስጥ የዘላለማዊ እንደላም ኢትዮጵያን ለማለም ለማለብ የተነሳን መንግስት ሻቢያን አምነን ኢትዮጵያ ውስጥ ለዛን ይዘልን ገባ አንችልም። እባብ ተሸክመን ኢትዮጵያ ውስጥ መግባት ማለት ነው። እንደውም አንድ ታሪክ አለ። አንድ ሰው ወንዝ አሻግረኛል እባብ ነው አሉ የሚጠይቀው። እና ወንዙን ካሻገረው በኋላ እባቡ ነድፎ ገደለው ሰውዬ። እና አሁንም ቢሆን ሻቢያ በኋላ ነድፎ ይገለናል። ኢትዮጵያ እንድትበጣጠስ ጉዳዩ አይደለም። ይሄ የሚባለው ደግሞ ያሁኑ የወርልድ ኦርደር ተለውጧል። የኢሳያስ ጭንቅላት አልተለወጠም። ፍሪዝ እንዳደረገ ነው። የሱ ህዝቦች የሱ ሰዎች በውሃ ውስጥ እየሰጠሙ ናቸው ያሉት። እኔ ኤርትራ ጓደኞች አሉ ይነግሩኛል። ኤርትራ ሄደው ቢመጡ እኛ ከህዝቡ ጋር አይደለም ጥላችን መንግስቶቹ ጋር ነው ባይዘው ይሄ ይረገጥልን። እኛ የትግራይም ህዝብ ቢሆን ኢትዮጵያ በጠቅላላ ህዝባችን ነው። ይሄ እንዲረገጥልን ያስፈልጋል። እና ወደፊትም ሰላማዊ የሆነ የሪጅናል ፓወር እንዲኖርን የምንችለው ግን የኢትዮጵያን ማንነት ከተረጋገጠ በኋላ ነው። አቶ ኤርሚያስም እንዳሉት አቶ አክሊሉም እንዳሉት ትላንትና ሊጋሊና ሌጂትመሲ የሚባል ጉዳዮች አሉ። እና አሰብ የተወሰደብን ምጽዋም ጨምሮ ሁለቱም ሂስቶሪካሊ የኛው ናቸው ኢንክሉዲንግ ኤርትራን ጨምሮ። ስለዚህ አሰብ ህዝብ ሳይነገርበት የኢትዮጵያ ህዝብ ሳይነገርበት ማንም ኮንሰን የኤርትራ ህዝብ ሳይነገርበት ገንጥለው በተመካከሩት ምክንያት ኢሳያስና ሻቢያ ተመካክረው እርጫ ካረጓት በኋላ ኢትዮጵያ አሁን ደግሞ የለም እኔ ወገናችሁ ነኝ ምክንያቱም ይሄ ብቻ አይበቃኝም ወደቦቹን መውሰድ ብቻ አልበቃኝም ብዙ ነገር ከኢትዮጵያን ሪሶርስ እኮ ገና ወስጄ አልጨረስኩም ኮንትሮል ማድረግ አለብኝ እሱን ኦኬ ብሎ የተነሳ ኃይል ነው እስከ ዘላለም እንድትበጣጠስ የሚፈልግ ኢትዮጵያ።
ወይዘሮ ጽገረዳ
በአዲሱ ኦርደር ምንም
በጣም ይቅርታ በላይ ጊዜ እንግዲህ ሌላ ሰዓት ይዘን እንጋብዛ እንትን ውይይቱን እንቀጥላለን። እኛም በእኛ በኩል አንዳንድ ጥያቄዎች ነበሩ። በሰሞኑ ከኢሳት ቴሌቪዥን ሳተላይት ቴሌቪዥን ጋር የተደረገው ውይይት በጣም አከራካሪ ሆኖ ነገሮች ነበሩን። በላይ ጊዜ እንጋብዛለን። ለዛሬው ለሰጡን ጠቃሚ አስተያየቶች በጣም ሰፊና ማብራሪያ ሆኑ ግንዛቤዎች ተሰጥተውናል። ሌላውም ኢትዮጵያ የሚጋራ ሐሳብ ስለሆነ እናመሰግናለን። የሸንጎን ትግል ሙሉ በሙሉ መቸማኛ ኢትዮጵያ የሚደግፍ መስለኛል። ደህና ሁኑ። ለግዝስ ከነገናይ ፕሮግራማችን ለማጠናቀቅ 20 ሰከንድ ነው የሚቀረን። ይቅርታ አድርጉልኝ መዝጋት አለብኝ ፕሮግራሙና በዚህ መሰናበታለን። አርማጮቻችን ያው እሳቱ እየደረሰ ነው። የዛሬውን ጥቅምት 24 2006 የኖቨምበር 3 ፕሮግራማችን እናጠቃላለን። ደህና ሁኑ።